ጌታ አምላካችን ስሙ ብሩክ ይሁን።
እንደዚህ ሰለብሬት የማረጋችን ምክንያቱ ጌታ ኢየሱስ ክርስቶስ ሆኖ ስለሱ ሳይነገር እንዴት ይሆናል? ጌታ ይባረክ። አሜን። እንኳን ደስ አላችሁ። ደስ የሚል ጊዜ ነው። እግዚአብሔር ይመስገን። ፍቅራችንን በእንዲህ መልክ እንድንገላለጥ ደስ ይላል። ጌታ ይባረክ። የተረሳ ሰው የለም ብዬ ተስፋ አረጋለሁ። አሜን። ማንም ቅር ላይለው ይገባል። እግዚአብሔር ስሙ ይባረክ። እንግዲህ ይሄንን በዓል በሰሞኑ በተለያየ ሀገር በተለያየ ቦታ ሰዎች ያከበሩ የሚያሳልፉበት ጊዜ ነው። ከሁሉ በላይ ዋናው ስጦታ በመሰጣጣት ነው ሰዎች ፍቅራቸውን የሚገልጡት በዓሉን የሚያሳልፉት። እግዚአብሔር አምላካችን ስሙ ይባረክ። ነገር ግን የዚህ መነሻ ዋና ነገሩ ምን እንደሆነ ሰው ስንቶች ያውቁታል? ስንቶች ያስቡታል? ስንቶች ያ ትክክለኛ የበዓሉ መነሻ ሐሳብ ይይዙታል የሚለው አጠያያቂ ነው። ምክንያቱም መጽሐፍ ቅዱሳችን እንደሚል በዮሐንስ ወንጌል ምዕራፍ 3 16 ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ብሏል እንዲሁ ወዷልና ይላል። እግዚአብሔር ዓለምን ከመወደዱ የተነሳ ማለት ዓለም የሰው ዘርን በሙሉ ከመወደዱ የተነሳ ስጦታ ሰጥቷል። ያ ስጦታ ደግሞ ማን ነው? እስቲ አንድ ላይ የገባው የተረዳ እስቲ አንድ ላይ
ኢየሱስ።
አዎ፣ ጌታ ኢየሱስ ክርስቶስ ነው ያ ስጦታው። ዛሬ ምን እንደተሰጠኝ ገና አልከፈትኩም አላየሁትም፣ ግን ያው ያያችሁ ካላችሁ ያ ምን እንደሆነ ታውቃላችሁ። እግዚአብሔር ግን ለዓለም የሰጠው ማን ነው? ኢየሱስ ክርስቶስን። ለምን እንደ ሰጠው ተብሎ ከተጠየቀ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። የሆነ ነገር ጉድለት ለመሙላት ሳይሆን፣ ለሆነ ነገር ደስ እንዲለው ሳይሆን፣ ከሞት ወደ ሕይወት የሚሸጋገርበት ነገር ነው የተሰጠው። እግዚአብሔር ስሙ ይባረክ። አሜን ነው ወይ?
አሜን።
ከሞት ወደ ሕይወት የሚመጣበት ነገር ነው የተሰጠው። አሁን ሰዎች ለሰዎች የሚሰጡት የተለያየ ነገር ነው አይደል? አንዳንዱ ቲሸርት ይሰጣል፣ አንዳንዱ ሰዓት ይሰጣል፣ አንዳንዱ ሌላ ነገር አይደል? በቃ ደስ ይለዋል። በቃ ሰዓት ብሎ ደስ ይለዋል። በቃ በምድር እስካለ ድረስ ሊጠቀምበት ይችላል፣ ወይ እስኪበላሽ ሊጠቀምበት ይችላል። ጌታ እግዚአብሔር ግን ለሰው ልጆች የሰጠው ምንድነው? ሕይወት ነው። ያ ሕይወት ደግሞ ምን አይነት ነው? የዘላለም ሕይወት የሚያገኝበት ነው። እግዚአብሔር ስሙ ይባረክ። አሜን። ያ ነገር ስንቱ ገብቶታል? ስንቱ ተረድቷል? ሰዎች አሁን ሁላችንም ስጦታ ሲሰጠን ተቀበልን አይደለ? አንድ ጊዜ ሬሎ ስቴሽን ለሁለት ወጣት ሶማሌዎች ስመሰክርላቸው አባቶቻችሁ ስጦታ ቢሰጧችሁ ትቀበላላችሁ? ኦፍኮርስ። ምን አይነት ጥያቄ ነው የምጠይቀን አይነት ነገር መልስ መለሱ። ኦፍኮርስ አባት እቀበላለሁ። ደግሞ የሰማዩ አባትህ የፈጠረህ አምላክ የሚወድህ ከአባትህም በላይ የፈጠረህ ያበጀህ የፈጠረህ እግዚአብሔር እንዳለ ታውቃለህ አይደለ? አዎ። እሱ ስጦታ ሰጥቷል ትቀበለዋለህ ወይ ነው? ትቀበል። እሱ ስጦታ ሰጥቷል። ምንድን ነው የሰጠኝ እንዴ? ምን ማለት ነው አይነት ነገር። ስጦታ ሰጥቷል። ያ የሰጠህ የዘላለም ሕይወት እንድታገኝ ስላሰበ ስለፈለገ ልጁን ጌታ ኢየሱስ ክርስቶስን ልኮልሃል። እሱን ነው የሰጠህ። ዩ ቴክ ኢት ኦር አልኩት። እንግዲህ አልኳቸው። አሁን የዛን ጊዜ ግራ ገባቸው። ስጦታ ነው እንዴ? ዛሬ ፊኒሽ ወጣቶችን በሙሉ ብትጠይቋቸው ስንት ፐርሰንቱ ይመልስላቸው? ስንቱ ሰው ይረዳል? ይህን በዓል በደመቀ ሁኔታ የሚያከብሩ ማለት ነው፣ በብዙ ወጪ የሚያከብሩ ማለት ነው። በጣም ደስ ብሎኛል እያሉ ሊያሳልፉ ይችላሉ። ግን ትክክለኛውን ሚኒንግ እግዚአብሔር የሰጠህ ስጦታ ተቀብለሃል? ለሰዎች ስጦታ ለመስጠት በጣም ይጨነቁ ይሆናል፣ ብዙ ወጪ ያወጣሉ። ግን እግዚአብሔር የሰጠን ተቀብለሃል አንተ ራስህ ብላችሁ አቁማችሁ ብትጠይቁት መንገድ ላይ ዋት አር ዩ ቶኪንግ ነው የሚሉት። ምንድን ነው የምታወራው ሌላችሁ ይችላል። አዎ፣ እኛ ክርስቲያኖች ከዚህ አይነቱ ግርግር ወጣ ብለን ዋናውን ነገር ሰዎች እንዲያስቡ ማድረግ መሞከር አለብን። ከዚህ አይነቱ ደስ ከሚለው ለጊዜያዊ ደስታ ካለው ነገር ባህላዊ ሆኖ ተላልፎ እስካሁን የመጣውን ነገር ጥሩ ነው፣ ደስ ይላል። ግን ዋናው መነሻው ነገር ዋናው ነገር ዋና ነው። እግዚአብሔር ስሙ ይባረክ። ስለዚህ ሰዎችን ቆም አድርገህ እግዚአብሔር የሰጠን ስጦታ ተቀብልሃል? ስለ ሰዎች ስጦታ ትጨነቃለህ? ልትሰጥ ትጨነቃለህ አይደለም? ለእከሌ አልገዛውም ብለህ ትጨነቃለህ። እከሌ ሰጠኝ ብለህ ትደነቃለህ። እሺ፣ እግዚአብሔር የሰጠህስ ተቀብለዋል ነው ጥያቄው። እግዚአብሔር ስሙ ይባረክ። ለተቀበሉት በስሙ ለሚያምኑት ምን ይላል መጽሐፍ ቅዱሳችን?
እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስጦታውን ለተቀበሉ ታሪካቸው ይለወጣል። የእግዚአብሔር የልጅነትን ስልጣን የሚቀበሉበትን ስጦታ ነው የሚሰጣቸው። እግዚአብሔር ስሙ ይባረክ። ሰዎች የተሰጣቸው ስጦታ እንዲቀበሉ እናነቃቃቸው፣ እናንቃቸው። ለዓለም ሁሉ ተሰጥቷል። እግዚአብሔር ያለ ልዩነት ያለ አድሎ ለዓለም ሁሉ ሰጥቶታል ስጦታው። ግን ያንን የተቀበለ ማን ነው? እግዚአብሔር ስሙ ይባረክ። ሃሌሉያ። እንዲህ ካልኩኝ ጥቂት ነገር ልናገር። መጽሐፍ ቅዱሳችን እንዲህ ይላል፣ ማቴዎስ ወንጌል ምዕራፍ 1 ቁጥር 17 ጀምሮ ወይም 18 ጀምሮ ይቅርታ። የኢየሱስ ክርስቶስ ልደት እንዲህ ነበረ። የማልደት አሜን። ኢየሱስ ክርስቶስ ልደት እና ለያስብን ያለ ነው። መጽሐፍ ቅዱስ የሚነግረውን እንመልከታ። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በጣጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። ጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል እግዚአብሔር ቃል። እግዚአብሔር ስሙ ይባረክ። እንግዲህ ማቴዎስ ይዘግብ ምን አለ? ስለ ውልደት እየተናገረ ነው። ከላይ ጀምሮ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ከዛ ጀምሮ እስከ አብርሃም ድረስ ወረደ፣ የዳዊትን ዘረዘረ፣ ከባቢሎን ምርኮ ሄደና ዮሴፍ የማርያም እጮኛ ድረስ ደረሰ። እያንዳንዱ ትውልድ 14 ነው እያለ መጣና ከዛ በኋላ ስለ ኢየሱስ ነው ዋና ሊናገር የፈለገው። እና ምንድን ነው የሚለው? የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ማርያም ለዮሴፍ ታጭታ ነበረ ነው የሚለው። ታጭታ ነበር። ታጭታ በነበረበት ጊዜ ከመንፈስ ቅዱስ ምን ብላ ተገኘች? ጸንሳ ተገኘች። ጉድ ነው። ተሰምቶ የማይታወቅ ነገር ነው። እግዚአብሔር የተመሰገነ ይሁን። እና ጸንሳ ተገኘች። ዮሴፍ ይህንን ባወቀ ጊዜ በስውር ጻድቅ ሆኖ ሊተዋት አሰበ። እኔ ከዚህ ነገር ውስጥ የለሁበትም፣ እኔ መፍረድም አልፈልግም፣ አልገባኝም፣ እኔ አላውቅም ይሄ ነገር ብሎ ግራ ገብቶት ባለበት ጊዜ ምን ሆነ ይላል መጽሐፍ ቅዱስ? በህልሙ ምን ተፈጠረ? መልአክ በህልሙ ሊናገረው ጀመር። አዎ፣ እግዚአብሔር ስሙ ይባረክ። በነገሮች ውስጥ ግራ ስንጋባ እግዚአብሔር ይናገረን፣ ድምፁን ያሰማል። ምን ግራ ግብትብት የሚለን ጊዜ አለ። አንዳንድ ጊዜ ግራ ምንድን ነው ነገሩ የምንልበት ጊዜ አለ። መንፈሳዊ ነገር መሀል ላይ ቆመን እግዚአብሔር መልእክትን ይላክልን። አዎ፣ ጻድቅ ሆኖ ሊፈርድባትም ሳይፈልግ ነገሩ ግራ አጋብቷል። እኔ ማርያምን አውቃታለሁ የሚል ይመስላል እንደዚህ የሆነ ነገር። ግን እሷም ደግሞ ትንፍሽ አላለች። በኋላ እናገኘዋለን ሀሳቡ ለምን እንዳላለች። እና በዚህ መካከል መልአኩ መጣና በህልሙ ተናገረው። ሲያናግረው ማርያምን መውሰድ አትፍራ፣ ለምን የጸነሰችው ከመንፈስ ቅዱስ ነው። እግዚአብሔር የተመሰገነ፣ ከመንፈስ ቅዱስ ነው። ወንድ ልጅን ትወልዳለች አደለ የሚለው? ወንድ ልጅን ትወልዳለች፣ ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ህዝቡን ከኃጢአታቸው ያድናቸዋልና። የጌታ አምላካችን ስሙ ይባረክ። ጌታ የተመሰገነ ይሁን። በዚህ መንገድ ነው እንግዲህ ልደቱ ማለት ነው። መጽሐፍ ቅዱስ የሚነግረን ልደቱ በዚህ መልክ ነው። ጮኛ ነበራት ማርያም፣ ዮሴፍ የሚባል ቀን ይጠበቃል ሊጋቡ። በዛ መካከል እግዚአብሔር የዘላለም ሀሳቡን የትውልድን ታሪክ የሚለውጥበትን አጀንዳውን በማርያም ለማድረግ ወደደና መረጣት። በቃ እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በማኅፀኗ እንድትሸከመው ወደዚህ ምድር እንዲመጣ ስጋ ለብሶ እንዲመጣ የማርያምን
አካል መረጠ እግዚአብሔር። ይሄንን ጉዳይ ቀደም ልጆች ሲዘምሩም ነበር ሲያነቡም ነበር በሉቃስ ወንጌል ምዕራፍ 2 ላይ መልአኩ ገብርኤል ተገልጦ ለማርያም ጸጋ ይሞላብሽ አትፍሪ እያለ ገብርኤል ተጠግቶ ተናገራት። ናም ብቦ ሐሳቡ እንትን እንዳይደቆራረጥብን ትክክለኛ ሐሳቡን ምዕራፍ 1 ላይ ይቅርታ ቁጥር 26 ጀምሮ እንዲላል በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከለ ተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሣል ለመንግሥት መጨረሻ የለውም። ማርያምም መልአኩን ወንድ ስለማላቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እግዚአብሔር ይመስገን። አዎ እግዚአብሔር ስሙ ይባረክ። የሚደንቅ ነገር ነው ይሄ መልአኩ ወደ ማርያም መጥቶ የነገራት ነገር። ራሳችሁን በሷ ቦታ ለማስቀመጥ ሞክሩ። ያልተለመደ ነገር ነው የሚናገረው። ንግግሩ ለየት ያለ ነው። የመልአኩ መገኘት ራሱ በራሱ የሚያስደነግጥ ነገር ነው። እንደገና የሚያመጣው መልእክትም አለ የሚናገረውም ነገር አለ። እና ትጸንሻለሽ ነው የሚላት። እሷ በእውነት ጌታ ረድቷታል ጸጋም በስቶላታል። እኔ ሳስበው ይህ እንዴት ይሆናል ነው ነገሩን መልእክቱ ተቀብላ የሚባለው ነገር ገብቷት ስለ ሁኔታው ነው እንዴ ተረጋግታ ነው እኔ ጌታ ረድቷታል ነው ማለት ያለሁት። እና ይህ እንዴት ይሆናል እኔ እኮ ወንድ አላቅም ማለት። አዎ የሚሆነው የእግዚአብሔር መንፈስ በአንቺ ላይ ይመጣል አላት። የእግዚአብሔር መንፈስ ያንቺ ላይ ይመጣል መንፈስ ቅዱስ ባንቺ ላይ ይጸልልሻል ወንድ ልጅ ትወልጃለሽ ስሙም ቅዱስ የእግዚአብሔር ልጅ ይባላል። በዚህ ሁኔታ መልእክቱም ደርሷት ነው እንግዲህ የጸነሰችው። ይሄ መልእክት መጀመሪያ መጣና ከዛ ጸነሰች። ከጸነሰች በኋላ ነው ዮሴፍ ያንን ነገር ሲሰማ ተቸገረ። በዛ ከዛ በኋላ ነው መልአኩ ደግሞ እንደገና መጣና ለሱ ደግሞ አስረዳው። በዚህ መካከለ እሷ መልአኩ መጥቶ ሲነግራት ከጸነሰችም በኋላ ምንም ትንፍሽ ያለችው ነገር የለም። የሚገርመው ነገር ምንም ትንፍሽ ያለችው ነገር የለም። መልአኩ ነው ለሷ መጥቶ የነገራት። እንደገና ደግሞ ከጸነሰች በኋላ ዮሴፍ ግራ ሲጋባ መጥቶ ለሱም የሚያስረዳው ለሱም ነገሩን የሚገልጥለት እንጂ እሷ አይደለች። እሷ ብትናገር ማን ይሰማታል? ሳስበው ዮሴፍ ይገባዋል? አይመስለኝም የሚገባው አይመስለኝም። ግን የሱ የመልአኩ አመጣጥ የእግዚአብሔር እንደሆነ ነገሩ እንዲረዳ ያደርገዋል። ማ ዮሴፍ ሰው ሲናገራችሁና እግዚአብሔር በተለየ መንገድ ወደ ህይወታችሁ ሲመጣ ትለዩታላችሁ። ሰው ሲናገራችሁና እግዚአብሔር ደግሞ በተለየ መንገድ በሰውም ሊሆን ይችላል ነገሩ፣ ግን በህልምም መልክ ወይ በሌላ መልክ ሊሆን ይችላል ነገሩ ሲመጣ አመጣጡ በራሱ ክብደት ይዞ ስለሚመጣ የእግዚአብሔር እንደሆነ ስትረዱ አትጠራጠሩም። ለመጣው ማለት እግዚአብሔር አምላካችን ስሙ ይባረክ። ማርያም ግን የምትገርም ነች። በሉቃስ 2 ላይ ይሄ እውነት ለማ ተገለጠ ብለን እስቲ ጥቂት ነገሮችን እንመልከት አንጨርስ። 2 ላይ ስንመለከት በመጀመሪያ ነው የሚገርመኝ ይሄንን ታላቅ እውነት እግዚአብሔር የገለጠው ቅድም ሲዘምሩ እንደነበረ የመላእክት ዝማሬ ይዘምሩ እንደነበር ልጆች ለእረኞች ለተገለጠው ምዕራፍ 2 ቁጥር 28 ላይ ስትሄዱ ለረኞች ነው የተገለጠው። ከ8 ቁጥር ጀምሮ እናምጣው ምዕራፍ 2 ሉቃስ
በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰላም ለሰዎች በጎ ፈቃድ አሉ ይላል። ለእረኞች ነው በመጀመሪያ የተገለጠው። የሚገርመው እዚህ ጋር ለእረኞች ነው። በከተማይቷ ውስጥ ትልልቅ የሚባሉ ሰዎች አሉ። ከቤተ ክህነቱ ጀምሮ ከቤተ መቅደሱ ጀምሮ ካህናት፣ ፈሪሳውያን አሉ። ነገስታት ቤተሰብ አለ። ታላላቅ አሉ። ጦረኞች አሉ፣ ማለት በጊዜው የነበሩ ሀያላን የሚባሉ አሉ። እነሱን ሁሉ ትቶ ግን እግዚአብሔር የት ነው የመጣው? እረኞች ጋር ነው የመጣው። የሚገርም ነው፣ የሚገርም ነው። እዛው ወረድ ስትሉ ደግሞ ሉቃስ 19 አካባቢ ደግሞ ስትመለከቱ እንዲህ አይነት ነገር ታያላችሁ። አንድ ላይ ሊድ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸውን ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋልያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስ ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋለህ። ዓይኖች በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው እያለ ይቀጥላል። ዋናው እዚህ ጋር ስምዖን ስምዖን ምን አይነት ሰው ነበር ለሚለው፣ ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር። ሌላስ? ጻድቅ ነበር። ሌላስ? ትጉህ ነበረ ይላል መጽሐፍ ቅዱስ። እና ሌላስ? መንፈስ ቅዱስ በእርሱ ላይ ነበረ ይላል። በብሉይ ኪዳን ዘመን ማለት ነው። ስጋን በለበሰ ላይ ሁሉ ከመንፈሴ አፈሳለሁ ተብሎ ባልተነገረበት ኪዳን ውስጥ የነበረ ሰው ነው። ግን መንፈስ ቅዱስ በላዩ ላይ ነበር ይላል። ይሄ ሰው ንጉስ አይደለም፣ ነብይ አይደለም፣ ግን መንፈስ ቅዱስ በላዩ ላይ ነበር ይላል መጽሐፍ ቅዱስ። እና ምንድን ነው ይሄ ሰው? መንፈስ ቅዱስ ተናግሮት ነበር ኢየሱስ ክርስቶስን ታየዋለህ ብሎ እና የእስራኤልን መጽናናት የሚጠባበቅ ሰው ነበር ይላል። ጻድቅ ነበር ይላል። ትጉህ ነበር ይላል። ትጋት ይታይበታል፣ የጽድቅ ህይወት ይታይበታል። እና የተነገረውን ቃል የሚጠባበቅ ሰው ነበረ። አንድ ቀን በኢየሩሳሌም በተነገረው ትንቢት መሰረት፣ በስርዓቱ መሰረት ኢየሱስ ክርስቶስን ማርያምና ዮሴፍ ይዘው ሲመጡ ተገናኙ። ሲቀበላቸው ሲያየው እሱ መሆኑ መንፈስ ቅዱስ አረጋገጠለት። ከዛ አይኖቼ በቃ አዩ አለ። ቃሉ ተፈጸመ አለ። አሁን ባሪያን ልትወስደኝ ትችላለህ አለ። እግዚአብሔር ስሙ ይባረክ። አሁን አየ በቃ። አሁን የእስራኤልን መጽናናት አየው። አሁን የዓለም መድኃኒትን አየሁት። የዓለምን የሰው ልጅን ኃጢአት ሁሉ የሚያስወግደውን አየው። ራሱን ለእረኞች እንደገለጠ እግዚአብሔር ልጁን ኢየሱስ ክርስቶስን መወለዱ እንዳበሰረ ደግሞ ለዚህም ሰው ለማ የእስራኤልን መጽናን ለሚጠባበቅ ለማ በጽድቅ ህይወት ለሚመላለስ ለማ በትጋት ህይወት ለሚመላለስ ሰው የነበረ ነው። በጣም የታወቀ ሰው አይደለም፣ ግን እግዚአብሔር ያውቀዋል። እግዚአብሔር ግን ይለየዋል፣ ራሱን ገለጠለት። እግዚአብሔር አምላካችን ስሙ እየተባረከ ይሁን። ስለ ማርያም ጥቂት ነገር ልበልና ልጨርስ። ብዙ ማለት እንችላለን፣ ከጊዜ አንጻር እንቋጨው። ማርያም ይሄ ሁሉ ነገር ሲሆን እርሷ በልቧ ትጠብቀው ነበር ነው መጽሐፍ ቅዱሳችን የሚለው። የሚነገረውን ነገር ለግሏ የሚነገረውን ነገር የሚሆነውን ነገር ሁሉ በልቧ ትጠብቀው ነበር ይላል። ነገሩ ሊፈጸም እንዳለ እያመነች እያወቀች እየተረዳች በልቧ አጠብቀው ነበር። ገብርኤል መጥቶ ሲናገራት ሮጣ ወይ ለጎረቤት አልተናገረችም፣ ወይ ለወላጆቹ አልተናገረችም፣ ለማንም አልተናገረችም፣ ለዮሴፍም አልተናገረችም። ግን በልቧ አጠብቀዋለች። መቼ ነው የሚሆነው? እንዴት ነው የሚሆነው? አፈጻጸሙ ያለ ትከታተላለች። እግዚአብሔር አምላካችን ስሙ ይባረክ። ቀጣዩን ስራ የሚሰራው ማወቅ የሚገባቸውን ስራ የሚሰራው ማን ነው? መንፈስ ቅዱስ ነው የሚሰራው፣ ወይም እግዚአብሔር ነው የሚሰራው። መልአኩ ልኮ ለዮሴፍ እንደገለጠ ማለት ነው። ለዮሴፍ ነገር ዮሴፍ ማወቅ ይገባዋል። ከሁሉ በላይ ዮሴፍ ማወቅ ይገባዋል። እጮኛው ስለሆነች ማወቅ መረዳት ይገባዋል። ሊገባው ይገባል። ስለዚህ ጌታ እሱን ገለጠለት። እሱን የማስረዳት ስራ የማን ነበር? የእግዚአብሔር ስራ ነው። እሷ ያንን ተጠብቅ ነበር። መጽሐፍ ቅዱስ እዚህ ሉቃስ ወንጌል ላይ ምን ይላል መሰላችሁ? 2:19 ላይ ለምሳሌ እረኞቹ ተነግሯቸው ከዛ በኋላ እንሂድና ይህን ታላቅ ራእይ እንሂድ የሚል ነገር አመጡ። ቁጥር 15 በኋላ እናንብበው። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነው መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገረላቸው ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይላል ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሌላው ይደነቃል። ተደነቁ ነው የሚለው። ስለ ሌሎቹ ሲናገር ምንድን ነው የሚለው? የሰሙት ሁሉ እረኞች በነገሯቸው ነገር አደነቁ ይላል። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። መልአኩ የነገራት ነገር አለ። እንደገናም ሌላ መልአክ ደግሞ እረኞቹ ጋር ሄዶ ተናገረ። ይህን የምስራች አበሰራቸው። እነሱ የገጠማቸው መልአክት መጥተው የዘመሩትን ሁሉንም ነገር ነገሯቸው። ሲናገሩ ትሰማለች። ሰማች ነው መጽሐፍ ቅዱስ የሚለን ምንድን ነው? ማርያም ግን ይህን ሁሉ በልቧ እያሰበች ትጠብቀው ነበር። ሊሆን ያለ ነገር አለ። ቀጣይ ነገር አለ። ስለ ቀጣይ ነገር ነው የምታስበው። በዚሁ ተደንቆ የመቅረት ነገር ሳይሆን ስለ ቀጣይ ነገር ነው። ህዝቡን ከኃጢአታቸው ያድናቸዋል የተባለው ነገር አለ። የሚቀጥል ነገር አለ። በዚህ በመወለዱ ብቻ ተደንቀን የምንቀረው ጉዳይ አይደለም። እግዚአብሔር ስሙ የተባረክ አሜን ነው። ይሄንን እንድትይዙ ትወዳለሁ። በጣም ዋና ነገር ነው። ምዕራፍ 2 እዚሁ ጋር ቁጥር 42 51 ድረስ እንሄዳለን። ስለ ጌታ ኢየሱስ ክርስቶስ ሲናገር ቁጥር 41 ጀምሮ ሀሳቡ እንዲያያዝልን ላምበው። እዚሁ ምዕራፍ 2 ላይ ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ ኢየሱስ ማለት ነው፣ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለ መሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከሶስት ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱ ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትና እኔ እየተጨነቅን ስንፈልግህ ነበርን አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን አላቸው። እነርሱም የተናገራቸውን ነገር አላስተዋሉ። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር እና እናቱም ይህን ነገር ሁሉ በልቧ ጠብቀው ነበር። ኢየሱስም ደግሞ በጡብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። እግዚአብሔር አምላካችን ስሙ ይባረክ። የእግዚአብሔርን ነገር አክብራ ተጠንቅቃ ትጠብቅ ነበር። ማርያም አፈጻጸሙን እስከ መጨረሻ ታስኬድ ነበረ። የሰዎችን ልብ ሁሉ የሚያውቅ አምላክ እግዚአብሔር በማርያም ማኅፀን ይህን ትልቁን አጀንዳውን ማስቀመጥ ወደደ። ዓለምን ሁሉ የሚያድነውን ልጁን በዛ ማኅፀን ሊያደርግ ወደደ። እሷም ደግሞ በልቧ ጠብቃ እስከ መጨረሻ ተጓዘች። እግዚአብሔር አምላካችን ስሙ የተባረከ ይሁን። እስቲ እንጸልይ። አምላካችን ሆይ እናመሰግናለን፣ ስለሰጠህን ጊዜ ስምህ ይባረክ። ኦ ሃሌሉያ! የእኛን ኃጢአት ልታስወግድ
ጌታ ኢየሱስ ክርስቶስ ራስን አዋረድክ በሰው ምስል መጣ በባሪያ መልክ መጣ ራስን አዋረድክ ለመከራ ሞት ለመስቀል ሞት ራስን አሳልፈ ሰጠ ጌታ ሆይ እኛ ለንቀጣ የነበረብንን ቅጣታችንን ወሰድክልን በደላችንን አስወገድክልን ጌታ ኢየሱስ ስም ይባረክ እናመሰግናለን እናከብራለን ከፍ ከፍ እናደርጋለን በእነዚህ ቀናቶች እግዚአብሔር ሆይ በኢየሱስ ክርስቶስ ጌታ ሆይ በዙሪያችን ስላሉ ሰዎች እንጸልያለን አቤቱ ጌታ ሆይ ከመታየው ነገር ከመበላው ከመጠጣው እግዚአብሔር አባት ሆይ ከዚህ ባለፈ መምጣት ምክንያቱ ያስተውሉ ዘንድ ይበራላቸው ዘንድ እንጸልያለን በጌታ በኢየሱስ ክርስቶስ ስም እኛም ደግሞ ጌታ ሆይ በአካባቢያችን በዙሪያችን ከመሆነው ነገር እንዳንዋጥ ነገር ግን እግዚአብሔር አባት ሆይ ያንተን እውነት መግለጥ ምንችልበትን ጥበብ ማስተዋል እንድትሰጠን እንጸልያለን በጌታ በኢየሱስ ክርስቶስ ስም የመምጣትን ምክንያት በአግባቡ በስርዓቱ በሙሉ እንድንገልጥ እርዳን እግዚአብሔር አባት ሆይ ኦ ሃሌሉያ ስምህ ይባረክ እናመሰግናለን እናከብራለን ከፍ ከፍ እናደርጋለን በእነዚህ ቀናቶች ብቻቸውን እያሳለፉ ስላሉ እግዚአብሔር አባት ሆይ የሰው ያለሽ ለሚሉ በኢየሱስ ክርስቶስ ስም እንጸልያለን እግዚአብሔር አባት ሆይ ኦ ሃሌሉያ ሰውን ለማዳን ነው አንተ የመጣው ነገር ግን ብቻቸውን ሆነው ስለሚጨነቁ እንጸልያለን በኢየሱስ ክርስቶስ መዳን ይሁንላቸው ማምለጥ ይሁንላቸው በኢየሱስ ክርስቶስ አንተን ያውቁ ዘንድ እርዳቸው እግዚአብሔር አባት ሆይ ለጥያቄ መልስ አንተ ነህና በኢየሱስ ክርስቶስም አንተ መልስ ሆናቸው ወደ ጸጋ ዙፋን ፊት እነዚህን ሰዎች አመጣን አቀረብን እግዚአብሔር ሆይ ቀሪው ጊዜያችንን ቀናቶቹን ሳምንቱን ባርክልን መውጣት መግባታችን ባንተ ሐሳብ ባንተ ፈቃድ ይሁን እግዚአብሔር አባት ሆይ ተመስገን ከፍ ከፍ በል ክብር ምስጋና ታላቅነቱ ለስም ይሁን አሜን እንቁምና ልብዚህ በመናደርክ በጌታ ባርኮት ቃል እንጨርሳለን ፕሮግራማችን እግዚአብሔር ይባርካችሁ ይጠብቃችሁ አሜን እግዚአብሔር ፍቱን ያብራላችሁ ይራራላችሁ አሜን እግዚአብሔር ፍቱን ለእናንተ ያንሳ ሰላምን ይስጣችሁ አሜን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን